ሰላም እንደምናመሻችሁ የጋቢና ቪ አድማጮች የዕለተ ሐሙስ ጥር 12 2014 ዓ.ም ምረት ምሽት ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምሯል። ዛሬ ምን ተለመደው ለወጣቶች ያስተምራሉ ያዝናናሉ ያልናቸውን ጥንቅሮች አዘጋጅተናል። እነዚህ መካከል ጥቂቶቹን እናሰማችሁ።
የቨርቹዋል ሪያሊቲ ቴክኖሎጂ ላይ መስራታችን በቅርስና በዚህ በቱሪዝም በኩል መግባት ሰዎች በሚያቁት በሚያዩት መልኩ ታሪካቸውን እንዲረዱ አደሰን ታይም ቴክኖሎጂውንም እዛ አስፋከው እንዲያዩት ለማድረግ ነው የመጣ ነው። የቨርቹዋል ሪያሊቲ ቴክኖሎጂ ላይ
ምናባዊ ኢትዮጵያን ምናባዊ እውነታን በኢትዮጵያ ለማስተዋወቅ የሚንቀሳቀሰው ተግዞ ቴክኖሎጂ የተሰኘ ተቋም መስራቾቹን አቶ ዳንኤል ጌታቸውን የሰማችሁት። በዚህ ቴክኖሎጂ ዙሪያ ጥንቅቅ ይኖረናል።
ከዚህ ለመጣችሁ
እኔ ከአምስተኛ
ሰፈር። እሺ ሙስሊም ነሽ? እዚህ ለምንድን ነው የመጣችሁ?
እዚህ በዓል አንድነት ለማስተዋወቅ ነው የመጣሁት። በዓልም ለመሸኘት
በትላንትናው ዕለት የተከበረው የጥምቀት በዓል በድሬዳዋ ሲያከብሩ ካገኘናቸው ሰዎች መካከል አንዷ የሆኑትን ወይዘሮ ኢንዲያ አብዲል የሚሰማችሁት። የበዓሉን ድባብ የሚያስቃኝ ፕሮግራም ይኖረናል። አብራችሁን ከቆያችሁ ሌሎች ጥንቅሮችንም አዘጋጅተናል። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ በቅንብሩ ንጉሥ ታምሬ አብሮኛል። አሁን በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ኤደን ገረመው ታሰማናለች።
አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምናምሽታችኋል። ከአንድ አመት በላይ የዘለቀውን የሰሜን ኢትዮጵያ ጦርነት እንዲያበቃ ለማድረግ እድል አለ ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ገለጹ። ዋና ጸሐፊው በትላንትናው ዕለት ባወጡት መግለጫ በአፍሪካ ቀንድ የአፍሪካ ህብረት ልዩ ልዑክ ከሆኑት ከቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ጋር መወያየታቸውን አስታውቀዋል። ዋና ጸሐፊው በመግለጫቸው ላይ ኦባሳንጆ የኢትዮጵያ መንግስትና የትግራይ ህዝቦች ነጻነት ግንባር ህወሓት ይህንን የከፋ ግጭት ለማስቆም እያደረጉ ያሉትን ጥረት ገለጻ አድርጎልኛል። ግጭቱን ለመፍታትም ተጨባጭ ፖለቲካዊና ዲፕሎማሲያዊ እድል እንዳለ በተስፋ ተሞልቶ ነግሮኛል ሲሉ አስፍረዋል። ከሶስት ሳምንታት በፊት እንደ አውሮፓውያን አቆጣጠር በታህሳስ 24 የኢትዮጵያ የፌደራል መንግስት ጦሩን ወደፊት ገፍቶ እንደማይርቅ ሲያሳውቅ፣ የትግራይ ኃይሎችም ከአማራና ከአፋር ክልሎች በመውጣት ወደ ትግራይ መመለሳቸውን ማስተዋወቃቸው ይታወሳል። ዋና ጸሐፊው ኦሉሴጉን ኦባሳንጆ በቅርቡ ወደ ዋና ከተማዋ አዲስ አበባና ወደ መቀሌ የነበራቸውን ጉዞ ዝርዝር እንደገለጹላቸው ያስታወቁ ሲሆን ከአንድ አመት በላይ ከፈጀውና በመላው ኢትዮጵያ ሚሊዮኖችን ከጉዳው የጦርነት ግጭት በኋላ የሚታይ ጥረት በመደረጉ ደስተኛ ነኝ ሲሉ ጨምረው ያስታወቁ ሲሆን አያይዘውም ሁሉም አካላት ግጭቱን አቁመው ወደ ሰላም በሚወስደው አቅጣጫ መሰረታዊ እርምጃዎችን እንዲያደርጉ ደግሜ እጠይቃለሁ ያሉ ሲሆን በተመሳሳይ ዓለም አቀፉ ማህበረሰብም ይህንን ጥረት እንዲደግፍ ጥሪ አቅርበዋል። በማሊ ወታደራዊ መንግስት ስልጣን ከተቆጣጠረና የቀጠናው ሀገራትና ዓለም አቀፉ ማህበረሰብ የሽግግር መንግስት እንዲቋቋም እያደረጉት ያለው ጥረት ከከሸፈ በኋላ ውጥረት ነክሷል። ላለፉት ቀናትም የማሊ ጎዳናዎች ሀገሪቱ ላይ የተጣለባትን ማዕቀብና የውጭ ሀገራትን ተጽዕኖ በሚቃወሙ ሰልፈኞች ተሞልተው ሰንብተዋል። በሀገሪቱ ላይ ጎረቤት ሀገራቶችን ጨምሮ ዩናይትድ ስቴትስና የአውሮፓ ሀገራት በተለያየ መንገድ ጫና እያደረጉ ይገኛሉ። ይሄ ጫናም ከማሊ አልፎም ሌሎችን ሊጎዳ እንደሚችል የአውሮፓ ህብረት እያስጠነቀቀ ይገኛል። የማሊ የውጭ ጉዳይ ሚኒስትር አብዱላይ ዲዮፕ በቅርቡ በሞሪታኒያ ባደረጉት ቆይታ ማሊ ውይይትን እምቢ አላለችም፣ ነገር ግን ዓለም አቀፉ ማህበረሰብ ጉዳዩን በተሻለ ለመረዳት ቢሞክር መልካም ነው ሲሉ ተናግረዋል። በአውሮፓ ህብረት ውስጥ የሳህል ተወካይ የሆኑት ኢማኑኤላ ደልሪ በማሊ ላይ እየተደረገ ያለው ጫና ከፍተኛ ስለሆነ የሆነ ቦታ ላይ መበገራቸው አይቀርም ሲሉ ወታደራዊ መንግስት በዚህ ጥረት ውስጥ ተሸናፊ እንደሚሆን አስታውቀዋል። የአውሮፓ ህብረት መሪዎችም በጫናው እንደሚገፉ እየገለጹ ይገኛሉ። ይሁንና በአንጻሩ የማሊ ወታደራዊ ኃይሎችም ከፈረንሳይ ጋር ያላቸው የጦር ትብብር ድጋሚ እንዲገመገም በመጠየቅና የሩሲያ ዋግነር የጦር ቡድንን ወደ ሀገሪቱ በማስገባት ድጋፍ ከነሱ በመውሰድ በግትርነት እንደጸኑ ይገኛሉ። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ሮብለት ከጋዜጠኞች ጋር በነበራቸው የአመቱ የመጀመሪያው ጋዜጣዊ መግለጫ ላይ ሩሲያ ዩክሬንን ልትወር የምትችልባቸው ሁኔታዎች እንዳሉ አስታወቁ። ፕሬዝዳንቱ እንደሚመስለኝ የሆነ ነገር ማድረግ ስላለበት መንቀሳቀሱ አይቀርም ሲሉ የሩሲያው ፕሬዝዳንት ቭላድሚር ፑቲንን እንቅስቃሴ ተንብየዋል። ይሁንና ይህን መሰል እርምጃ እጅግ አስከፊ የሆነ አጸፋ እንደሚጠብቀውም ወደፊት ከተንቀሳቀሰ ከዚህ ቀደም አይቶት የማያውቀውን አይነት ማዕቀብ እንደሚጣልበት ለመመስረት ነው ቃል የሚገባው ሲሉ ተናግረዋል። አያይዘውም በዩክሬን ድንበር ላይ በሞስኮና በሰሜን አትላንቲክ የቃል ኪዳን ተቋም ኔቶ መሐከል በሚኖረው አለመግባባት የተነሳ ጉዳዩ ከቁጥጥር ውጪ እንዳይሆን እንደሚሰጉም ገልጸዋል። በተመሳሳይ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከአሜሪካ ድምጽ ጋር ትላንት ሮብ ባደረጉት ቆይታ በኪየቭ ከዩክሬን መሪዎች ጋር በነበራቸው ውይይት ላይ ሩሲያ ከዩክሬን ጋር ያላትን ግጭት በድጋሚ ለመቀስቀስ ከፈለገች ዩናይትድ ስቴትስ በአውሮፓ ያሉ ብዙ ሀገራትና እንዲሁም ከዛም ተሻግሮ ያሉ ሀገራት አንድ ላይ የኃይል ምላሽ በመስጠት እንደምንፈታው ግልጽ አድርገናል ሲሉ አስታውቀዋል። አድማጮች ለምሽቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶዎች ጋር ታምሹ ዘንድ ወደ ስመኝሽ የቆየ እመልሳችኋለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች ፕሮግራማችን በአጭር ሞገድ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ19 ሜትር ባንድ በ15580 ኪሎ ሄርዝ ይተላለፋል። በተጨማሪም ፕሮግራማችንን በዌብሳይታችን እንዲሁም በፌስቡክ የማህበራዊ ሚዲያ ገጻችን ላይ በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እናልፋለን። virtual reality ወይም ምናባዊ እውነታ በኢትዮጵያ ብዙም ያልተደበት የሳይንስ ዘርፍ ነው። ይህ ቴክኖሎጂ ሰዎች ከውስን ስፍራ ሳይንቀሳቀሱ በኪሎ ሜትሮች ርቀው የሚገኙ ስፍራዎችን እንዲዳስሱ፣ ዝግጅቶችን እንዲታደሙና በተለያዩ እንቅስቃሴዎች ውስጥ እንዲሳተፉ ያግዛል። ጊዞ ቴክኖሎጂ የተሰኘ ተቋም ግን ቴክኖሎጂው በኢትዮጵያ ለማስተዋወቅ እየተንቀሳቀሰ ይገኛል። በወጣቶች የተመሰረተው ይህ ተቋም ለጤናና የግብርና ዘርፍ ተቃሚ የሆነ ሮቦቶችን ንድፍ መስራትን ጀምሯል። ሀብታሙ ስዩም የድርጅቱ መስራችና ዋና ስራ አስፈጻሚ አቶ ዳንኤል ጌታቸውን አነጋግሯቸዋል። አቶ ዳንኤል የድርጅቱን አመሰራረት ከሚያስረዱበት ይጀምራል።
ጉዞ ቴክኖሎጂስ ከተመሰረተ 1-2 አመት ከ6 ወር እንደዚህ ይሆናል። ከዛ በፊት ድርጅቱ የሚሰራቸው ስራዎች ላይ በግል ደረጃ ለመንቀሳቀስ ሞክር ነበር። እኔ በበኩሌ ከዩኒቨርሲቲ ተመራቂ ከሆንኩበት ፕሮጀክት ጀምሮ ማለት ነው። እና ትልቁ እንድንከፍት መሰረት የሆነው ቴክኖሎጂ ተጠቅሞ በተለይ የቨርቹዋል ሪያሊቲ ወይም የምናባዊ እውነታ የምንለውን ተጠቅመን የኢትዮጵያ ታሪካዊ ቦታዎች፣ ቅርሶችን ዘመናዊ በሆኑ መልኩ ሰዎች ካሉበት ቦታ ሆነው እንዲጎበኙ ለማስቻል በሚል ነው። ግን አሁን ላይ ሰፋፊ ሌሎች ስራዎችን በጎን ለጎን እየሰራ እንገኛለን።
በጥቂት ዓመታት ውስጥ የተለያዩ ሰዎችን ትኩረት የሳቡ አገልግሎቶችን እየሰጣችሁ ምርቶችንም እያስተዋወቃችሁ እንደሆነ ሰምተናል። በጤና ዘርፍ እንዲሁም ደግሞ በግብርናው ዘርፍም የኢትዮጵያንን ኑሮ ለወደፊቱ ሊያቀሉ የሚችሉ አንዳንድ አገልግሎቶችን እየሰራችሁ እንደሆነ ሰምተናል። ስለነሱ እስቲ ንገረን።
ትንሽ ከላይ ለመጀመር በሁለት አይነት መልኩ ነው የኛ ድርጅቱ ስራዎችን የሚሰሩት። አንደኛው ቅድም በጠቀስከው በቱሪዝም ውስጥ በደንብ እየታወቀ የመጣው ይሄ ጉዞ ማፕ ብለን የምንሰራው ከምናባዊ እውነታ ጋር የተያያዙ ስራዎች ላይ ብቻ ያደላ ወይም እዛ ላይ ፎከስ ያደረገ አንድ እንደ ዲፓርትመንት ነው። ሁለተኛው በኢንተርኔት ኦፍ ቲንግስ እና ሮቦቲክስ ላይ ምርቶችን ወይም እንደዚህ ፊዚካል የሆኑ እቃዎችን ባሉ ሎካል በሆኑ ወይም በሀገር በቀል ታለንቶች በመጠቀም ማምረት ወይም እነሱን ዲዛይን ማድረግ፣ ፕሮቶታይፕ ማድረግ ላይ የሚያተኩር ነው። በሱ ውስጥ የሰራናቸው ብዙ ስራዎች አሉ። የመጀመሪያው ምናልባት በዚህ አመት መጨረሻ አካባቢ ላይ እናወጣዋለን በትክክል ብለን ያሰብናቸው ሀሌታ የምንለው ሮቦት ነው። በሁለት አይነት መልኩ ከኮቪድ ኢትዮጵያ ውስጥ ከገባ ከተባለ ጀምሮ እየሰራንበት የነበረ ነው። ራሱሙ ወደ ግብርና ላይ እንዲውልስ በረሃ አንበጣ አንድ ሰሞን ላይ ጉዳት እየደረሰ ነበረ እና በዚህ መልኩ ቴክኖሎጂ ሶልቭ ማድረግ ይቻላል ብለን የተለያዩ ኮምፖነንቶችን ስፔሻሊ ለአይተው ከሆነ የበረሃ አንበጣ ለማባረር ብዙ ድምፅ ይፈጥሩ ነበረ ገበሬዎች እና ያ ማባረር ማስፈራራት የሚችል ድምፅ ስለሆነ የበረሃ አንበጣዎችን ስፔሻሊ ኢንጂኒየርድ በሆነ መልኩ ሮቦቶቹን ኢኩዊፕድ አድርገን ሪሞትሊ መቆጣጠር የምንችለው በሶላር ፓወር መስራት የሚችል እንደዚህ አይነት ፕሮቶታይፕ ዲዛይን አድርገን ሱንም ወርልድ ባንክ ላይ 2020 ላይ አቅርበነዋል። አጠቃላይ የኛ ስራ እንደዚህ በሁለት ከፍለን ለኢንተርቴንመንትም የሚሆኑ አዳዲስ አሁን እየመጡ ያሉ ምርቶችን አዲስ 360 ብለን አንድ ይለቀቅነዋል። እሱም ጥሩ እየሄደ ነው። ልክ እንደ ሙከራ ስራ እያደረግንበት ነው እና ሲመጡ በዛ መልኩ በሁለቱ አድርገን ነው የምንሰራው። የእኛ ዋነኛ ዓላማ እንደማጠቃለል በቱሪዝሙም በቴክኖሎጂ እድገቱም በጣም አሉ በሚባሉ ስራዎች ሎካል ታለንቶችን ወይም እዚሁ ባሉ ኢትዮጵያውያን እንደኔ እንግዲህ እንዳል ያሉትን ተጠቅመን ዲዛይን አድርገን መልሶ ደግሞ ወደ ሀገሩ ተጠቃሚ እንዲሆን እዚህ ኢትዮጵያ ውስጥ ብሎም ደግሞ ሌላም ሀገራት አፍሪካ ውስጥ የኛ ስራ ተደራሽ እንዲሆን መስራት ላይ ያተኮረ ተቋም ነው።
ምናባዊነት የሚባለው ነገር ምንድን ነው? ሰዎች አንድ ቦታና አንድን ሁኔታ በምናባዊ እውነታ ወይም ቨርቹዋል ሪያሊቲ አሰራር መሰረት እንዴት ነው ሊገነዘቡት የሚችሉት ብሎ ሊጠይቁ የሚችሉ አድማጮች ይኖራሉ ብዬ አስባለሁ። ባጭሩ ምንድን ነው ጽንሰ ሐሳቡ ይሄ ቨርቹዋል ሪያሊቲ ወይንም ደግሞ ምናባዊ እውነታ የሚባለው?
ምናባዊ እውነታ ወይም ቨርቹዋል ሪያሊቲ የምንለው እንደ ጽንሰ ሐሳብ ደረጃ አዲስ አይደለም። በአብዛኞቻችን ሞባይል ጌሞችን በስልካችን እንጫወታለን። እነዚህ የምንጫወታቸው ጌሞች አስተውለን ከሆነ ቨርቹዋል የሆኑ ዓለሞች ናቸው። ግን ምናልባት ብዙ በመጫወት ውስጣቸው ጋር ያለን ግንኙነት እየጨመረ እስከ ሶስት ድረስ ሊደርስ ይችላል። የኮምፒውተር ጌምም ሊሆን ይችላል፣ የሞባይል ጌምም ሊሆን ይችላል። የተለያዩ ግን ትልቅ ይሄ የቨርቹዋል ሪያሊቲን ነገር በደንብ እያስተዋወቀ የመጣው በዲስፕሌው ደረጃ ወይም ራሱ በቨርቹዋል ሪያሊቲ ኮምፖነንት ደረጃ እያደገ የመጣው ራሱ ቴክኖሎጂው ላይ። ለምሳሌ የቪአር ሄድሴቶች መምጣት ሲጀምር ኮምፕሊትሊ ሰዎችን ሙሉ በሙሉ ቨርቹዋል ወደ ሆነ ዓለም ውስጥ ማስገባት ሲጀመር አይ ቲንክ ትንሽ ለውጡም የታየ አቅሙን በደንብ እየተጠናከረ የመጣበት በዛ ደረጃ ይመስለኛል። ቨርቹዋል ሪያሊቲ ብዙ ዘርፈ ብዙ ጥቅም አለው። አንድ መገናኛ ነው ብለን እናስብ። ምናልባት ከዚህ በኋላ ኢንተርኔት የምንለውን ነገር የምንጠቀመው አሁን ላይ እንዳሉ በስልክ ከዌብሳይት ዌብሳይት እየዘለልን የምናያቸው መረጃዎች ብቻ ሳይሆኑ ገብተን ኤክስፒሪየንስ የምናደርጋቸው ናቸው። ለዚህ ምሳሌ የሚሰጥ ለምሳሌ አንድ ሙከራ በደመራ በዓል የደመራ አበራር ስነስርዓትን በቨርቹዋል ሪያሊቲ አድርገን የሰራ ነው አለ። እዛ ላይ ሰዎች ከያሉበት ሀገር ሆነው ይህንን ስነስርዓት ጆይን ማድረግ እንዲችሉ፣ ብዙ የተራራቁ ቤተሰቦች አብረው መሆን እንዲችሉ በዙም ሚቲንግ ማድረግ አሁን የተለመደ እየሆነ መጥቷል። ከመነጋገርና በቪዲዮ መልክ ከመታየት ባለፈ ኤክስፒሪየንሶችን ወይም እነዚህ እንቅስቃሴዎችን፣ ባህል፣ የተለያዩ ጉዳዮችን በማማከለ መልኩ ሰዎች ባሉበት ቦታ ሆኖ ማቅረብ የሚችል ማያያዝ የሚችል ነው ማለት ነው።
ኢትዮጵያ ውስጥ ብዙ የተሄደበት አይመስለኝም። አዲስ በቅርብ ዓመታት ውስጥ እየተስፋፋ ያለ እንቅስቃሴ ወይንም ስራ ይመስለኛል። እንግዳ እንደመሆን መጠን ፈተናዎች ይኖራሉ ብዬ አስባለሁ። የገጠሟችሁ ችግሮች ምንድናቸው? በምን ሁኔታ አስፈታችሁ?
ይሄ በጣም እንዳለንበትም አህጉር እንዳለንባቸውም ሌሎች መሰረታዊ ችግሮች ትንሽ ፈታኝ ነው። ድርጅቱን ከመመስረቱ በፊት ብዙ እንዳንንቀሳቀስ ወይም ቶሎ ጀምረን ወደ ስራዎች እንዳንገባ ከያዙን አንዱ ነገሮች ምናልባት ይሄ ነገር በጣም ገና ወደፊት የሚታሰብበት አይነት የሚመስል እንደ ቅንጦት የሚታይ አይነት ቴክኖሎጂ ነበረ። በዛ ደረጃ ትንሽ እሱ ለመቀየር እኛም ሰዎችን ማሳመን በሚችሉ አሁን በቨርቹዋል ቴክኖሎጂ ይሄ ቨርቹዋል ሪያሊቲ ቴክኖሎጂ ላይ መስራታችን በቅርስ እና በዚህ በቱሪዝሙ በኩል መግባት ሰዎች በሚያውቁት በሚያዩት መልኩ ታሪካቸውንም እንዲረዱ አት ዘ ሴም ታይም ቴክኖሎጂውንም በዛ አስታከው እንዲያዩት ለማድረግ ነው የመጣ ነው። ቴክኖሎጂው ግን ሌላ ትምህርት ላይ ስፔሻል በጣም መሰራት የሚችል አቅም አለው። እሱ ላይ እኛም እየሰራ የተለያዩ መድረኮችም ላይ ስለ ቴክኖሎጂ ገለጻ እያደረግን የራሳችንንም ኮሚኒቲ በስራዎችም በተለያዩ መልኩ ኢቭን ቢሮ ድረስ ኢንቫይት እያደረግን እንዲህ ነው የሚሰሩት ኤክስፒሪየንሶቹ እያለን ኢንፍሉዌንስ ማድረግ ይችላሉ የምንላቸውን ሰዎች እያመጣን በደንብ ለማስተዋወቅ ሞክረናል። በመንግስት ደረጃም ብንሄድ አብዛኛው ቢሮ ጋር የሚገጥመን ነገር ይኖራል። ትንሽ አብሮ የመስራት ሰፋ አድርጎ ነገሩን የማየት እንደሚታየው ቅርሶች ላይ ብዙ ጥንቃቄ የሚፈልግ ነገር አለ። ፈቃዶች ከእነሱ ማግኘት ይኖርብናል። እነሱ ነው ወደ ዲጂታል ዓለም የምናመጣው እና አብሮ ይሄ ተጋግዞ የመስራቱ ነገር ትንሽ የሚቀረን ነገር ይኖራል። ግን አሁን በሄድንበት መልካም ጅማሮ አለው። በጣም ፈትኖንም የነበረው ድርጅቱን ባቋቋመን በስድስት ወር ውስጥ ይመስለኛል ነበረ ኮቪድ መጥቶ ብዙ ነገሮች ያቆመው እና ያንን ወደ ኦልሞስት 8 ወር የሚሆነውን ያህል ፈታኝ ጊዜ ስራዎችንም እኛ እየሰራን ነበር። ግን ድርጅት ነው የፋይናንሻሊ ብዙ ነገሮች ተፈጥሮ ነበረ። እነሱን ለማስተካከልም እንጻጻፍ ነበረ። ከኢፒ ጌምስ በዛ መልኩ ግራንት አግኝተናል። ይህን ግራንት ተጠቅመን ደግሞ 4 ፕሮጀክቶችን ኢትዮጵያ ላይ የተለያዩ ቦታዎች ላይ የሚገኙ ለምሳሌ ከአድዋ ታሪክን የጀመርነው በመቀጠል የሶፍ ዑመር ታሪክን ከዛ በኋላ አሁን የሚወጣ ቅርብ ጥያና ኮረማሽ የሚባል እነዚህን 4 ፕሮጀክቶች አናውንስ አደረገን እንሰራለን ብለን በዛ ደረጃ ፋይናንሽያሊ ታለንት ዋይዝ በዛ ደረጃ አስተካክለን ነው ወደ እንግዲህ አሁን ወዳለንበት አመትም የደረስ ነው። በዛ ልክ እያስተዋወቀን ያለ ነው። አይ ቲንክ በዚህ ደረጃ ሰውም እየተረዳው ቴክኖሎጂ ላይ በተለያየ መልኩ ያንም ሳይን ፌስቡክ ወደ ሜታ መቀየር ራሱ አንድ መነቃነቅ ፈጥሯል። ምንድነው ነገር የሚሰራው በዚህ ቴክኖሎጂ የሚለውንም ነገር ማሳየት አይ ቲንክ አሁን ጥሩ ይታ ላይ ያለ ይመስለኛል።
እጅግ በጣም አመሰግናለሁ ዳንኤል ጌታቸው ጉዞ ቴክኖሎጂ ስለተሰኘው በመናባዊ ዑነታ ወይንም ቨርቹዋል ሪያሊቲ ላይ የሚያተኩሩ አገልግሎቶችንና ተያያዥ አገልግሎቶችን እየሰጠ ስላለው በወጣቶች የተቋቋመ ተቋም ስለነገርከንና ሐሳባችሁን ስላጋራን በአድማጮች ስም በእጅጉ አመሰግናለሁ። መልካም ጊዜ ይሁንልን።
እንግዳውን አቶ ዳንኤልን እናመሰግናለን። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ የወጣቶች ድምጽ ነው። ወደ ተከታዩ መሰናዷችን እናልፋለን። የክርስትናና እስልምና እምነት ተከታዮች ለዘመናት ተከባብረው ከኖሩባቸው የኢትዮጵያ ከተሞች መካከል አንዷ ድሬዳዋ ናት። ይህ የድሬዳዋ መልካም ህብረተሰባዊ መቻቻል ትላንት በተከበረው የጥምቀት በዓል ላይ ታይቷል ይለናል ተከታዩ የአዲስ ቸኮል ዘገባ።
ድሬዳዋ ታቦታት ከያጥባቸው መናሪያው ደሚገኙ ማደራቸው በሄዱበት በትላንት ነው የከተራለትም ሆነ ዛሬ ሲመለሱ የከተማዋ ኗሪ በነቂ ሲወጣበት የጥምቀት አከባበር ነበር የታየው። የያባያ ተክርስቲያኑ መዘምራን በመዝሙር ሌላው መመን ደግሞ በልዩ ልዩ ጽፈራዎች ለባሉ ድምቀት ሰጠውታል። በዚህ ባላ አከባበር ግን ክርስቲያኖች ብቻ ሳይሆኑ ሙስሊሞችም ተሳታፊዎች ነበሩ። ተሳትፏቸው ግን ባሉ በማክበር ሳይሆን ለአከባበሩ ስኬታማነት የበኩላቸውን ድጋፍ በማድረግ ነበር። በመንደር ኮሚቴ ተደራጅተው ከፖሊስ ጋር በመተባበር የአከባበሩን ጸጥታ ሲያስከብሩና የባሉ አከባበሩን በሰላም እንዲጠናቀቅ የበኩላቸውን ሲያበረክቱ የነበሩ እናቶች በዚህ ረገድ ተጠቃሽ ናቸው።
እሺ እንዲያ አብዱላ ይባላለሁ እኔ ማለት ነው።
ከየት ነው መጣሽ?
እኔ ከአምስተኛ
ሰፈር። እሺ ሙስሊም ነሽ? እዚህ ለምን እንደመጣሽ?
እዚህ በዓል አንድነት ለማሳወቅ ነው የመጣሁት። በዓልም ለመሸኘት
ነው የምትሰሩት አሁን እዚህ እናንተ?
ኮዲኒያ ኮሚቴናን ለጥበቃ ነው የመጣነው እና ለሰላም በሰላም እንዲሸኝልን ታቦቱም ለዚህ ነው የመጣነው ማለት ነው።
እሺ አመሰግናለሁ። አንቺ ላናግርሽ?
አናግርሽ።
ማን ልበል?
መኪያ ባላለሁ። መኪያ
ወይዬ። ከየት ነው የመጣሽ?
ከቀብሪጆሌ።
ለምንድን ነው እዚህ የመጣሽ?
እዚህ ያው ልናግዝ ነው። እኛ የሰፈር ኮሚቴም ነው የጸጥታ ልናግዝ ነው የመጣ ነው። እናስባቸው በሰላም እንዲገቡ።
ማን ልበል?
ወይዘሮ ፋጥማ ሙሜ ነኝ። እኔ ከአምስተኛ ነው የመጣሁት። የ06 ኮሚቴ ነኝ። ጸጥታ ላይም እሰራለሁ። ይሄንን በዓልን አክብረን በሰላም እንዲገባ ለወጣ ነው።
በፈቃደኝነት የተሳተፉት የመንደር ኮሚቴ አባላት የባላ አከባበሩ በሰላም እንዲጠናቀቅ ከመስተናበር ባሻገር ህፃናትና አረጋውያን በመደገፍ እንዲሁም ዋና ምግብ በማቅረብም የበኩላቸውን አስተዋጽኦ ያበረክቱ ነበር።
እኔ ሙሉካ አሊ ባላለሁ። የመንደር 5 ኮሚቴ ነኝ። አምስተኛ ገንደጋራ። አዎ።
ለምንድን ነው የመጣችሁ?
እኛ የመጣን ታቦቱን ጸጥታ ለማስከበር።
መንደር ኮሚቴው ምን ስራ ይሰራል? ትላንትና ጀምሮ ዛሬ ምን እየሰራችሁ ነበር?
እኛ ብስኩት አቅርበን ውሃ አዛውንቱ መንገድ ሲጨናነቅ ልጅ ያዙ ይህንን ነው የምናሳይ የምንጠብቀው። እሺ እኔ ስሜ ነጃተል ይባላለሁ። ቀበሌ 06 መጋላ ፖሊስ ጣቢያ ኮሚቴ ነኝ፣ ጸጥታ ኮሚቴ። እኔ እዚህ የመጣሁት ጸጥታ የድሮ ፍጣች ለመመለስ በሰላም ገብቶ ታቦት በሰላም እንዲወጣ አንድነታችን የፍቅራችን መግለጫ እንዲሆን በሰላም ገብቶ በሰላም እንዲወጣ አንድነት የድሮ ፍቅራችን እንድመለስ ለዛ ነው የመጣ ነው። ጸጥታ ትናንት ደግሞ ብስኩትና ውሃ ስናድል ነበር። ዛሬም ደግሞ እስከ መጨረሻ እስከ ታቦት እስከሚያልቅ እኛ በበጎ ፈቃደኛ በአንድነት በፍቅራችን ቀርበን በሰላም እንዲገባ ሰላም ኮሚቴ ሲሆን በሰላም እንዲገባ እንፈልጋለን። በጣም የአመት አመቱን አድርሰን ሁሌ አመት እንዲህ በደስታና በፍቅርና በሰላም ምንሸኝ ያድርገን። ሳንላየ አንላየ ፍቅራችን ደግሞ ይቀጥላል።
ከቀብሪ ጆሌ አምስተኛና ደቻቱ ባሻገር በሳቢያንና ለጋሪ ያሉ ሙስሊሞችም እንዲሁ ገንዘብ አዋጥተው ለክርስቲያን ምዕመናን የምግብና የታሸገ ውሃ ሲያቀርቡ ተመልክተናል። ከአንድ ቀን በኋላ ማለትም ጥር 13 ቀን ወደ ማደሪያው የሚመለሰውን የእግዚአብሔር ታቦትን ለሚያጅቡ ክርስቲያን ምዕመናንም ተመሳሳይ ምግብና ውሃ ለማቅረብ የገንደገራዳ አካባቢ ነዋሪዎች መዘጋጀታቸውን ለቪኦኤ ተናግረዋል። በዚህ የጥምቀት በዓል ለምዕመናኑ ድጋፍ ከሚያደርጉት መካከል በቀድሞ የሰላም ሚኒስትር ሙፈሪያት ካሚል አድናቆት የተቸራቸው የድሬዳዋ ታክሲ ባለንብረቶች ማህበርም ተዘካሽ ነው።
እሺ ስሜ ከዲራ ደማሚን ይባላለሁ። ለምን እንደዚህ የመጣው? እዚህ የመጣሁት የታክሲ ማህበር ማህበርተኞች ነኝኛ። እዚህ አንድነታችንን ልናሳይ ነው። እኛ በማህበር 5000 ደርዘን የሚሆን ውሃ ገዝተን ለጓደኞቻችን ያው ለማህበረሰቡ ልናከፋፍል የመጣ ነው። እዚህ ለእንትኖች አለው አይደል? ለታቦቱ ምናምን ስለሆነ ለደከሙ ምናምን እነሱ ልናስተባብል የመጣ ነው። እና ያው አንድነታችንን ነው እያሳየን ያለ ነው። እኛ በሙስሊሙም ጊዜም እንደዚህ ሰርተናል።
ስሜ ይርም ጌታ ይባላል። ያው አሁን እዚህ የተሰባሰብንበት የሌሊት ታክሲ ትራንስፖርት አገልግሎት የምንሰጥ ወጣቶች ነን። ዋናው መርሃ ግብር የተሰባሰብንበት ሃይማኖት ክብረ በዓል ነው። ሙስሊም ክርስቲያኑ በጋራ ተቻችሎ ተከባብሮ የድሬዳዋነት ፍቅርን እያሳየንና እየገለጽን ያለንበት ታይም ነው። ያው ለመምናምኖችና ለዘማሪያኖቹ እንዲሁ ውሃና ያው ዳቦ በጋራ ዋተን የሌሊት ታክሲ ሹፌሮች እየሰጠንና ያበላና ያለ ነውና ይሄንን ይመስላል።
የዛሬ 3 አመት የእግዚአብሔር አብ ታቦት ወደ ማደሪያ ሲጓዝ እስካሁን ማንነታቸው ይፋ ያልተደረጉ ሰዎች ተደብቀው ወደ ታቦቱ ድጋይ በመወረወራቸው ድሬዳዋ ከአምስት ቀን በላይ ለቆየ ረብሻ ተዳርጋ ነበር። በወቅቱ የበርካቶች ንብረት ወደመና ለቀናት የከተማው እንቅስቃሴ ሙሉ በሙሉ ሊባል በሚችል ደረጃ ቆሞ የነበረ ሲሆን በመቶዎች የሚቆጠሩ ወጣቶችን በቁጥጥር ስር ውለው ነበር። የመሰሉ ታሪክ ግን ከእንግዲህ አይደገም ይላል ባለባጃጁ ከዲራ ደማሚን።
ይሄም ከዚህ በፊት ድሬዳዋ ላይ እንደምታውቁ ከ3 አመት በፊት እንደዚህ በሃይማኖት ግጭት ነበር እንደዚህ በጥምቀት በዓል ላይ። ከዛ አንፃር ይሄ ለምን ትምህርት ይሆናል ብለህ ታስባለህ አንተ? አይ ብዙ ትምህርት ያገኛሉ። ያው ምንም ከዚህ በፊት በማይሆን ነገር ነው ያው የተጋጩት። ያው ግን አሁን ጥሩ ይሆናል ብዬ ነው የማስበው። ምንም የሚፈጠር ነገር ያለ አይመስለኝ ከዚህ በኋላ።
በዛሬው ዕለት አብዛኞቹ ታቦታት ወደ ማደራቸው የተመለሱ ሲሆን በነገው ዕለት የቅዱስ ሚካኤል ከነገ በስቲያ ደግሞ የእግዚአብሔር ታቦታት ወደ ማደራቸው የሚመለሱ ይሆናል። በሐረር ከተማም በዓሉ በድምቀት መከበሩን የክልሉ ፍትህና ጸጥታ ቢሮ ኃላፊ አቶ ጥላሁን ወደራ ለአሜሪካ ድምጽ አስተዋቀዋል።
በሐረር ከተማ ዛሬ የተከበረ የከተራና የድምቀት በዓል በጣም ለሚያምር መልክ ነው የተካሄደ። ይህም አጠቃላይ የእምነቱ ተከታይ በነዲስ ወጥቶ በዓሉን ያከበረበትና እንዲሁም ፍጹም ሰላማዊ በሆነ መንገድ የተካሄደ በዓል ነው። በጣም ህዝቡም የሃይማኖቱን ይሄ ዲሲፕሊን በጠበቀ መልክ በዓሉን አክብሮ በሰላም ወደ ቤቱ ተመልሷል።
የዛሬ 2 አመት በነበረው የጥምቀት በዓል አከባበር የሃይማኖት መልክ ያለው የሚመስል ግጭት ተነስቶ ታቦታት ወደ ማደሪያቸው ለመግባት ተቸግረው ነበር። በግጭቱም በርካታ ንብረት ወድመን ተከስቶ የነበረ ሲሆን በመቶዎች የሚቆጠሩ የከተማው ነዋሪዎችም ቤታቸውን ለቀው ለመሸሽና ለቀናት ሌላ ቦታ ለማደር ተገደው ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። ዩናይትድ ስቴትስ እስከዛሬ ከተገነቡት መካከል በእጅጉ ዘመናዊ የሆነውን የጄምስ ዌብ አቅርቦ ማሳያ ወይም ቴሌስኮፕ ከሰሞኑ ወደ ጠፈር ልካለች። ቴሌስኮፑ በህዋ ላይ በሚያደርገው ቅኝት ለበርካታ የሰው ልጆች ጥያቄ መልስ ያስገኛል ተብሎ ይጠበቃል። በዚህ ዙሪያ የናሳ የምርምር ተቋም ከ30 አመት በላይ ያገለገሉትን ዶክተር ብሩክ ላቀውን አናግረናቸዋል።
And liftoff. Décollage, liftoff from a tropical rainforest to the edge of time itself. James Webb begins a voyage back to the birth of the universe.
United States, በምድር ላይ ሲለካ ከ6000 ኪሎ ግራም በላይ የሚመዝን ነገሮችን በእጅጉ አቅርቦ የሚያሳይ መሳሪያ ወይንም ቴሌስኮፕ ወደ ህዋ ከሰሞኑ አምጥቃለች። ስሙም የጄምስ ዌብ ቴሌስኮፕ ይሰኛል። የቴሌስኮፑን አወቃቀርና ወደ ጠፈር የመላኩን ዓላማ ለማወቅ የሚያግዙን እንግዳ ለቀጣዮቹ ጥቂት ደቂቃዎች አብረውን ይቆያሉ።
ስሜ ብሩክ ላቀው ነው። በናሳ በሳይንቲስትነት ከ30 ዓመት በላይ አገልግዬ አሁን በቅርቡ ጊዜ ጡረታ ወጥቻለሁ እና አሁን ግን ሆኖም ግን ከናሳ ጋር ግንኙነት ያለኝ የናሳ ሲኒየር ፌሎ ሆኜ አገለግላለሁ። ለወደፊት የሚሄዱ ሚሽኖችን የመሳሰሉት ነገሮችን በማጥናት እና ምክር በመስጠት አሁንም እሳተፋለሁ። ስለዚህ አሁን ያለኝ ታይትል ሲኒየር ፌሎ እና ኤሜሪተስ ነው።
በዩናይትድ ስቴትስ ቴሌስኮፕን ወደ ጠፈር በመላክ ረገድ የጄምስ ዌብ ቴሌስኮፕ የመጀመሪያው አይደለም። በጎርጎሳውያኑ ዘመን በ1990ዎቹ እንዲመጥቅ የተደረገ ሀብል የተሰኘ ቴሌስኮፕ አላት። የአዲሱን ቴሌስኮፕ መምጠቅ ዜና የሰሙ የቀደመው ቴሌስኮፕ ከምን ደረሰ? ሌላ ግዙፍ ቴሌስኮፕ ዳግም መላክ ለምን አስፈለገ ብለው ሊጠይቁ ይችላሉ። ዶክተር ብሩክ ላቀው የዚህን ምክንያት እንዲያስረዳሉ።
የመጠቀው ጄምስ ዌብ ስፔስ ቴሌስኮፕ ድሮ የተላከውን ሀብል ቴሌስኮፕ የሚተካ አይደለም። ከሱ ጋራ በመቀጠል ሳይንሱን ወደፊት የሚያራምድ ነው። ስለዚህ ሁለቱ የሚደማመሩ ናቸው ማለት ነው። አሁን አዲሱ ፌመስ የሆነው ቃል በመጠቀም እና የሀብል ቴሌስኮፕ የምናየውን በአይን የሚታየውን ጨረር ነው የሚያየው የነበረ እና ደግሞ ይሄ ደግሞ ሀብል ቴሌስኮፕ ደግሞ ኢንፍራሬድ የሙቀትን ጨረር ነው የሚያየው እና ይሄ ነው ትልቁ ልዩነታቸው። ግን ሁለቱም ይሰራሉ። ሀብል ካሁን የሚፈልግበት ቦታ ከደረሰ ወዲያ ሁለቱም አንዱ አንዱን እያገዘ ነው የሚሄደው ማለት ነው።
$10 ቢሊዮን ገደማ ገንዘብ እንደፈሰሰበት የተነገረለት የጄምስ ዌብ ቴሌስኮፕ ከሐሳቡ ጥንስስ እስከ መጠቀበት ቀን ድረስ ከ20 ዓመታት በላይ የወሰደ ልፋት ጠይቋል። የበርካታ ባለሙያዎች ርብርብም አስፈልጎታል። ይሄ ሁሉ ወጪና ርብርብ ውጤት ለጠፈር ሳይንሱ ዓለም ያለው ፋይዳ በእጅጉ የላቀ እንደሆነ ዶክተር ብሩክ ያስረዳሉ።
የኛው ቴሌስኮፕ ከበፊተኛው የሚለየው አንደኛ ዋነኛው ትልቁ መስታወት ጨረሩን የሚቀበለው ያኛው 2.5 ሜትር ሲሆን ይሄኛው 6.5 ሜትር ነው። ስለዚህ በጣም ሰፊ ብርሃን ይቀበላል እና ደግሞ በመቶ ጥፍ ፓወር ያለው ነው። በጣም ጥቃቅን ነገሮች በጣም መጀመሪያ ዩኒቨርሳችን ሲመሰረት የነበረውን የሚመለከት ነው። ስለዚህ በጣም ትልቅ ለሳይንስ ጠቀሜታ አለው። ለሰው ልጅ ደግሞ ያው እንግዲህ ሲምትር ላይ እስካለን ድረስ ሁልጊዜ እንዴት ነው እዚህ የመጣ ነው የሚለው ጥያቄ አለ። እና ዩኒቨርሳችን በትልቅ ፍንዳታ በቢግ ባንግ ነው የተጀመረው ስለሚል አሁን ያለው ሞዴል ለሱ ግኝት ለሱ የሚጠቅም ለምርምሩ የሚጠቅም ዴታ ነው የሚሰበስበው። እና ጨረር እንዴት ነው ወደሚነካ ነገር አሁን የምንን ብረት አለ ድንጋይ አለ እነዚህ ሁሉ ድሮ ጨረር እንዴት ነው ወደ ድንጋይነት የተቀየረው? እንዴት ነው ፕላኔቶቹ እንዴት ነው ምንስታሮቹ እንዴት ነው ጋላክሲዎቹ የተመሰረቱት የሚለውን መጀመሪያ የዛሬ 13 ቢሊዮን ዓመት በፊት የነበረውን ለማየት ነው የተላከው።
እንዲህ ያለው የቴክኖሎጂ ምርታ በአጠቃላይ በዘርፍ ውስጥ ካለው ጥቅሜታ ባሻገር በተለያዩ የዓለም ጥጎች ለሚኖሩ ሕዝቦች ያለውን እርባና የሚጠይቁ ጥቂት አይደሉም። በየዕለት ሕይወታችን ውስጥ ምን የተሻለ ነገር ይጨምራል? ፋይዳውስ ምን ይሆን ብሎ መጠየቅ አይቀሬ ነው። ዶክተር ብሩክ በዚህ ምላሽ አላቸው።
አንደኛ የሚኖረው ጥቅሜታ በዚህ በይህን ቴሌስኮፕ በማዘጋጀት በኩል ብዙ አዳዲስ ቴክኖሎጂ ተፈልስፏል። ብዙ ኢንጂነሮች እዚህ ምድር ላይ ያሉ ያንን ሲሰሩ ሰልጥነዋል። እርግጥ በዚህ በአሜሪካ ነው ያ የሆነው እና በአውሮፓ እንዲሁም በካናዲያን ስፔስ ኤጀንሲ ውስጥ። ነገር ግን በዛ ምክንያት ከአሁን ወዲያ አንደኛ ጠፈር ላይ በጣም ኮምፕሌክስ የሆኑ በተለይ ወደ ማርስ ወደ ሌላ ቦታ ለመሄድ ከእንግዲህ ወዲህ እዚህ ምድር ላይ ብቻ ሳይሆን የሚገጣጠመው ጠፈር ላይም ተልኮ መገጣጠም ይቻላል። ይሄ ቴክኖሎጂ ከሰራ የተፈለገውን ምንድን ነው ውጤት ካስገኘ። በተረፈ ደግሞ በሕክምና በኮሚኒኬሽን አሁን እኛ ቴሌፎን ኢትዮጵያ ውስጥ ክልሎች ከሪሞት ቦታ ሁሉ ሰው ይነጋገራል። እነዚህ ሁሉ በዚህ በጠፈር ምርምር በሚደረገው ጥረት በሚደረገው ጊዜ የሚገኙ አዳዲስ ቴክኖሎጂዎች ናቸው እና እነዚህ ዞሮ ዞሮ እያንዳንዱን ምድራችን ላይ ያለ ግለሰብ ይጠቅማል። አሁን ላናየው እንችላለን፣ ግን ከጊዜ በኋላ የሚታይ።
የጄምስ ዌብ ቴሌስኮፕ በዚህ ሳምንት ከመሬት 1.2 ሚሊዮን ኪሎ ሜትሮች ርቆ በሚገኘው መዳረሻው ይደርሳል ተብሎ ይጠበቃል። ከዚያም ከ10 ለሚበልጡ ዓመታት የበርካታ ሰው ልጆችን ጥያቄዎች ለመመለስ የሚያግዙ ቅኝቶችን የማከናወን ስራውን በይፋ ይጀምራል። ዶክተር ብሩክ ላቀውን በተመልካቾቻችን ስም በእጅጉ እናመሰግናለን። ሀብታሙ ስዩም፣ ዋሽንግተን ዲሲ።
የያዝናቸው ዝግጅቶች ተጠናቀቁ። አብሬያቸው ምሽት ስመኝሽ የቆየ ነበርኩ። ነገ ከሌሎች ጥንቅሮች ጋር እስከምንገናኝ መልካም ምሽት።